ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ስፖርትና ምንጊዜም ስለነሱ ማስና መፈራ ሰው እንደሆንኩኝ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነና ልጆችን ጊዜ ፎከስ ማድረገው መማር እንዳለባቸው ነበር።
በዩናይትድ ስቴትስ ዋሽንግተን ግዛት የፌዴራል ወይ ከተማ ምክር ቤት አባል የሆኑት ወይዘሮ ሊዲያ ሰፋ ዳውሰንን ነው ቀደም ብለን የሰማናቸው። ለብዙሃን ተምሳሌት የሚሆነውን ታሪካቸውን በምሽቱ እንቃኛለን። ሌሎች ጉዳዮች የምትካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ወይዘሮ ሊዲያ ሰፋ ዳውሰን ላለፉት 10 ዓመታት በዩናይትድ ስቴትስ ዋሽንግተን ግዛት የፌዴራል ወይ ከተማ ምክር ቤት አባል ሆነው በማገልገል ላይ የሚገኙ ኢትዮ አሜሪካዊ ናቸው። ወይዘሮ ሊዲያ ዛሬ በሚታወቁበት የሕዝብ እኩልናና አገልግሎት አስተዳደር አገልግሎት ኃላፊነት ላይ ከመድረሳቸው በፊት በርካታ ውጣ ውረዶችን አሳልፈዋል። ኤደን ገረመው በቀጣይ ዘገባዋ ለብዙሃን ተምሳሌት የሚሆነውን የወይዘሮ ሊዲያ አሰፋ ዳውሰንን ሙያዊ ጉዞ ሕይወት ቃኝተዋለች።
ዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው 10 ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውሰን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡኝ ቅስቀሳ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ።
መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራው ሳለው ዲሬክትሊ የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም ከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው፣ አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርመኝ ነበር። እንደዚ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላቅም ነበር እና ሳያቸው ስሰማቸው፣ አንዳንድ ጊዜ ደግሞ እኔ የማልስማማበት ነገር እኔ በሆን የማላደርገው ነገር እና ወይ ደግሞ እኔ ብሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች ወንዶች ሽማግሌዎች፣ ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግራንት እንዳለን አያውቁም ነበር፣ አይገባቸውምም፣ ያንን የማያስቡም ንግግራቸው ውስጥ የነበሩ እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ፣ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሬስፖንስብሊቲ ሲያልቅብኝ ይህንን ነገር ማድረግ ፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው።
በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ።
ሁልጊዜ ሰርቪስ ላይ መሆን እፈልጋለሁ፣ ማለት ማገልገል በተቻለ መጠን። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ እና እፈልጋለሁ። ሰባት ነን፣ ከሜሩ ጋር ስምንት ነን ማለት ነው እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል፣ ከዛ በኋላ እኛ ተስማምተንበት እናደርጋለን። ሶ 10 ዓመቴ ነው አሁን እንደ ዩሮፒያን አቆጣጠር 2014። የምኖርበት ከተማ ደግሞ ከ100 ሺህ በላይ ነው ሬዚደንስ ነዋሪዎች ያሉን። ምን ያስፈልገናል? ምንድን ነው በቃም ለኛ ኮሚኒቲ ችግር የሆነው ምናየው? አንደኛ ሆምለስነስ እሱና ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶች አካል የመንታል ሄልዝ እና ድራግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም ትልቅ ችግር ላይ ነው ያለው።
እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴትና የልጆች እናት ነገሮች ሳይበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ።
አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን። እና አሁን እኔን አግኝተው እንደ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው መኮል ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ 6 እንሆናለን በምርጫ ላይ ያለ ነው በፖዚሽን እና የኔ አስተሳሰብ እና the longest serving እኔ ነኝ። እና ያ ሊሆን የቻለው ብዬ ማምነው ምንድን ነው ቅድም እንዳልኩሽ በአራያነት አንድ ሰው ሲያደርገው ሌላውም ሰው ለካሄድ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም ኢንካሬጅ ማደርገው ምንድን ነው ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል። በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቀዋለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ሁሉ ስታጠራቅም ጊዜም አይኖርሽም እና እሱም በጣም እረዳዋለሁ።
የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ ተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡኝ ቅስቀሳ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል።
አንድ ሰው ፖዚሽኑን ለቀቀ አክቹሊ ሜየር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ትተኪያለሽ ማለት ነው። ከሌሎች ጋር ተወዳድር ከአንድ ከ23 ሰዎች ጋር ተወዳድር ነው የቀረብኩት እና ያንን ውድድር አሸነፌ ነው እና የዛን ጊዜም የኔ ንግግር ምን ነበረ እንዳልሽው የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብና መፈራ ሰው እንደሆንኩኝ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለት አይደለም፣ ሃይስኩል ጨርሸሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነበር የሚቀርበው እና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳሹ ሬፕሬዘንቴሽን የለም። እዛማ የነበሩ በሙሉ ነጮች ናቸው። ሴቶች ነበሩ፣ ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለው? በዛ ቀርቤ ነው እንትን ያሸነፍኩት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል ወይ እንግዲህ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ።
ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53-47 በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም።
ኮንግረስ እና ሴኔት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ መጥቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብዬ አምናለሁ። ስለዚህ ከካውንቲ በላይ ለማለፍ አትስ ፖይንት ሀሳቤ ለኝ ለወደፊት ሀሳቤ ከቀየርኩ ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው።
ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል።
ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ እንም ያዳምጥ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደምችሉ ሴቶች ባይኖሩ ማንም እዚህ ዓለም ላይ ኖርም ነበር። ስለዚህ መሰረታዊ እንትኑ ያለው እኛ ሆነን ሴቶች ነን ሁሉም ነገር የምናደርግ። በየተሰማሩበት ደግሞ ሴቶች በጣም ብዙዎች ናቸው፣ ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉትን ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራም። እኔ ብዙ ጊዜ ሰው እንደዛ ያስባል እያምናለሁ እና የሚደረግ ነው የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም ሁኔታውን፣ ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው ሴቶች።
በዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር
ጋቢና ቪኦኤን እየተከታተላችሁ የምትገኙት ከአሜሪካ ድምፅ። የቱርክ መንግስት በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የወሰደው እርምጃ አመርቂ እንዳልሆነ ለሴቶች ደህንነት የቆሙ ተሟጋቾች እየተናገሩ ይገኛሉ። ይህን የተመለከተውን ዘገባ ደግሞ ቆንጅታዬ ታሰማናለች።
ሙቴሬም ኤፍሴልን ባሏ ለአመታት ባደረሰባት አካላዊና ስነ ልቦናዊ ጥቃት ተንገፍግፋ ለምን አልፈታውም ብላ በመወሰኗ ኢስታንቡል ውስጥ የምትሰራበት የውበት ሳሎን ድረስ ሄዶ በስደት ወቅት ሆነ የገደላት። ህግ አስከባሪዎች አጠገቧ እንዳትደርስ የሚል ትዕዛዝ ቢሰጡትም በተደጋጋሚ ስራዋ ድረስ እየሄደ ሲያስፈራራት ቆይቶ ነው በኋላ የገደላት። ግድያውን ከመፈጸሙ ከአንድ ቀን በፊት ባለስልጣናት እንዳይደርስባት የተሰጠውን ትዕዛዝ በመጣሱ አስረውት ከመረመሩት በኋላ ለቀውታል። የሟቿ እህት ሲግደም ኤቭሪል ይህንኑ በቁጭት ታስታውሳለች።
የሞት መልእክተኛው እዚያው ስራዋ ቦታ እንደሚሄድ ባውቅ ኖሮ እከለክላት ነበር። ምን ያደርጋል? አልሆነም። እናቴን ይዤ ሆስፒታል ሄጄ ነበር። ደወሉና ድረሺ ማህተሬም ተጎድታለች አሉኝ። ስደርስ ህይወቱ አልፏል።
ሙቴሬም ከመገደሏ ከአንድ ቀን በፊት ባሏ ደብድቧት ተይዞ ነበር። አቃቢ ህግ አይ በጣምም አልመታትም አልገደላትም እኮ ብለው እንደለቀቁት ነው እህቷ የምትናገረው። ሙቴሬም ኤፍሴል ከተገደለች ከአስር ዓመታት በላይ አልፈዋል። እህቷ ባለስልጣናቱ የሴቶችን ደህንነት የሚያስከብረውን ህግ ስራ ላይ አውለው አስረው ቢያቆዩት ኖሮ እህቴ አትሞትብኝም ነበር ብላ በጣም ነው የምታዝነው። ፍትህ እስከሌለ ወንዶች እንደፈለጋቸው እስከሆኑ ድረስ የሀገራችን ሴቶች እንዳለቀሱ ነው የሚኖሩት ትላለች የሟች እህት ሲግደም ኩዜይ።
ከሞተች 12 ዓመት አልፏል። እኔ ግን አሁንም ራሴ እንዳጠፋው ነው የሚሰማኝ። ያን ዕለት ብኖር ኖሮ አስሬም ቢሆን አስቀራት ነበር ወይም አብሬያት ይሄድ ነበር። እሷ አልፋለች፣ እኔ ካለሷ በስቃ ይኖራለሁ። በእርግጥ ህይወት ይቀጥላል። እንበላለን፣ እንጠጣለን፣ እንስቃለን፣ እናወራለን፣ እናፈቅራለን። ቢሆንም ያንን ቀን በቀን 50 ጊዜ አስታውሰዋለሁ። በጣም ከባድ ነው። አላለቅስም እላለሁ ግን አልችልም።
እንደ አውሮፓውያን የዘመን አቆጣጠር በ2013 በኤቭሪል ላይ የተፈጸመው ግድያ የቱርክ ሴቶች ደህንነት በተጠናከረ መንገድ እንዲጠበቅ ብዙዎች ድምፅ እንዲያሰሙ አነሳስቶ ነበረ። ይሁን እንጂ ሴቶችን ከግድያ ለመታደግ ይህ ነው የሚባል የተሻለ እርምጃ እንዳልተወሰደ በትግሉ ላይ ያሉ ሰዎች ይናገራሉ። የሴቶችን ደህንነት ለመጠበቅ የሚጠቅሙ ህግጋት ስራ ላይ በደንብ አልዋሉም፣ ድርጊቱን የሚፈጽሙ ወንዶችም በህግ ተጠያቂ እየተደረጉ አይደሉም ማለት ነው የሚያማርሩት። ቱርክ ውስጥ ባለፈው 2023 ዓመተ ምህረት ቢያንስ 403 ሴቶች ተገድለዋል። አብዛኞቹ የተገደሉት አብሯቸው በሚኖሩት ወይም በፈቱት ባላቸው ወይም በሌሎች ቅርባቸው በሆኑ ወንዶች የተገደሉም እንዳሉባቸው በሴቶች ላይ የሚፈጸም ግድያ እናስቆማለን በሚል ስያሜ የሚንቀሳቀስ ጾታን መሰረት ያደረጉ ግድያዎችን የሚከታተልና የጾታዊ ጥቃት ሰለባዎችን የሚረዳ ስብስብ አመልክቷል። 2024 ዓመተ ምህረት ከገባ ብቻ ቱርክ ውስጥ 71 ሴቶች ተገድለዋል። ሰባቱ የተገደሉት ባለፈው ሳምንት ማክሰኞ እንደሆነ ነው የተመለከተው። በአንድ ቀን በዚህ በዛት ቱርክ ውስጥ ሴቶች የተገደሉበት የሚታወቅ ጊዜ እንደሌለም ተጠቁሟል። የስብስቡ ዋና ጸሐፊ ፊዳን አታሰሊም ለግድያዎቹ በመክንያትነት የሚበዛው ህዝቧ የእስልምና እምነት ተከታይ በሆነው በቱርክ ስር የሰደደው ወንዶች በበላይነት የሚታዩበት ባህል አንዱ መሆኑን ይናገራሉ። ስምምነት ከሌለበት የትዳርም ይሁን የፍቅር ጓደኝነት ግንኙነት ለመላቀቅ የሚፈልጉ ሴቶች ቁጥር እየጨመረ መምጣቱንም ይጠቅሳሉ። ከቤት ውጪ ስራ ላይ ለመሰማራት የሚፈልጉ ሴቶችም ቁጥር መበራከቱን ያነሳሉ።
ቱርክየደ ከድንላር daha özgür daha eşit yaşamak istiyor.
ሴቶቹ የተገደሉት ወይ ፍቺ ስለጠየቁ ወይ ደግሞ ከቤት ውጪ ስራ መስራት ፈልጋለው ስላሉ ወይም ደግሞ የፍቅር ጓደኝነት እናቆም በማለታቸው መሆኑን ያየነው።
ከ3 አመታት በፊት የጸደቀውና የኢስታንቡል ድንጋጌ በሚል ስያሜ በሴቶች ላይ የሚፈጸም ጥቃትን ለመከላከል በአውሮፓ ሀገሮች የተፈረመው ድንጋጌ በግንባር ቀደምነት የፈረመችውና ያጸደቀችው ቱርክ ነበረች። ነገር ግን ፕሬዚደንት ሬቼፕ ታይብ ኤርዶዋን ቱርክ 10 አመታት ያህል ከቆየች በኋላ ከስምምነቱ ማስወጣታቸው ተቃውሞ ቀስቅሶ እንደነበረ የሚዘነጋ አይደለም። ፕሬዚደንቱ ቱርክን ያስወጧት ውሉ ከወግ አጥባቂ እሴቶቻችን ጋር ይጣረሳል፣ ቤተሰባዊ ባህሎቻችንን ይሸረሽራል፣ ፍቺም እያበረታታ ነው ባሉ ቡድኖችና በራሳቸው ፓርቲም ባለስልጣናት ግፊት ነው። ራሳቸው ኤርዶዋንም ቢሆኑ ሴትና ወንድ ባፈጣጠራቸው እኩል ናቸው ብለው እንደማያምኑ፣ የሴት ቅድሚያ ትኩረቷ ቤተሰቧና ልጆቿ መሆን እንዳለባቸው ተናግረው ነበር። የአውሮፓ ውል ለእኛ አያስፈልገንም፣ እኛው ራሳችን በሴቶች ላይ የሚፈጸመውን ግድያ እናስቆማለን ሲሉ ቃል ገብተው ነበረ። ባለፈው ዓመት መንግስታቸው ሴቶችን አላስገባ አላስወጣ ብሎ መከታተልን በሁለት ዓመት እስራት የሚያስቀጣ ወንጀል ያደረገ ህግ እንዲወጣ አድርጓል። አታሰሊም የኢስታንቡሉ ድንጋጌ ተጨማሪ ማጠናከሪያ እንደሚሆን በማስገንዘብ ቱርክ ወደ ስምምነቱ ተመልሳ እንድትቀላቀል ያሳስባሉ። እሳቸው የሚመሩት ድርጅትም የጥቃት ዛቻ የሚሰነዘርባቸው ሴቶች ይህንኑ ድርጊት የሚያስታውቁበት የስልክ መስመር እንዲከፈት፣ ተጨማሪ መጠለያዎችም እንዲከፈቱ ጠይቋል። ፍርድ ቤቶች ጥቃቱን የሚያደርሱት ወንዶች በሴቷ ተገፋፍተው ነው ወይም ተጸጽቷል ወይም በክስ ሂደቱ ወቅት ጥሩ ምግባር አሳይቷል እያሉ ጥቃት ፈጻሚዎቹን ይለቃሉ በማለት ለሴቶች ደህንነት ተሟጋቾች ይናገራሉ።
የቱርክ ሴቶች በነጻነት በእኩልነት ለመኖር ይፈልጋሉ። ሴቶች ተለውጠዋል፣ በአውንታዊ መልኩ ተቀይረዋል፣ መብታቸው መከበር አለበት። ወንዶቹ ይህንን መቀበል ስለማይፈልጉ የሴቶችን እድገት በጉልበት ሊያፈኑት ነው የሚፈልጉት።
አያይዘውም አታሰሊም
her bir kadın cinayetlerinin önlenebilir ölümler olduğunu düşünüyorum.
በሴቶች ላይ የሚፈጸመው ግድያ በሙሉ ለመከላከል ይቻል ነበር ብለን የምናምነው። ጥያቄው ለምንድነው ለመከላከል ያልተቻለው ነው። የፖለቲካ ስልጣን ላይ ያለው አካል ከሴቶቹ እርምጃ ጋር አብሮ የሚሄድ እርምጃ መውሰድ እንዳለበት በግልጽ የሚያሳይ ጉዳይ ነው። ህጉ በትክክል ስራ ላይ መዋል አለበት።
ቱርክ ውስጥ በየአመቱ ባለም አቀፍ የሴቶች ቀን ማርች 8 ለት እንዲሁም ህዳር 25 ቀን በሚውለው ዓለም አቀፍ በሴቶች ላይ የሚፈጸም ጥቃት አስወጋጅ ቀን ሰልፍ ወጥተው ለሴቶች የተሻለ ጥበቃ እንዲደረግ ቱርክ ወደ አውሮፓ ውል እንድትመለስ ይጠይቃሉ። ባለስልጣናቱ ግን በደህንነትና የህዝባዊ ስነ ስርዓት ጉዳዮችን በምክንያትነት እየጠቀሱ ሰልፎችን ይከለክላሉ። ኢርሲል በ18 አመቷ ከቤተሰቧ ኮብልላ ባገባችው ባሏ አካላዊና ስነ ልቦናዊ ጥቃት ሲደርስባት የነበረ ሲሆን ከ13 ዓመት የትዳር ጊዜ በኋላ በቃኝ በዚህ ሁኔታ አልኖርም በማለቷ ነው የገደላት። በአሁን ወቅት እድሜ ይፍታ ተፈርዶበት እስር ላይ ነው ያለው።
ቱርክየደ ከድን ኦልማክ ዴዲም ቢቾክ ዞር
ሴት ሆኖ ቱርክ ውስጥ መኖር በጣም አስቸጋሪ ነው። የኛ ልጆች እኛ ባለፍንበት እንደማያልፉ ተስፋ አደርጋለሁ። እንደ እግዚአብሔር ፈቃድ በሀገራችን ፍትህ ይሰፍናል።
ሴቶች ደህንነታቸው ሊጠበቅ ፍትህም ሊያገኙ ይገባል ብላለች።
ق ቆንጅታዬን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የአካል ጉዳተኛ ለሆኑ ተማሪዎች ያሏቸው የሙያ አማራጮች የተወሰኑ መስለው ሊታዩ ይችላሉ። ከዚህ በተቃራኒ ገናዊው ጋዜጠኛ ታዲያ የፎቶግራፍ ጋዜጠኝነት ሙያን በመጠቀም መስማት የተሳናቸው ትምህርት ቤት ተማሪዎች ያላቸውን እድል ለማስፋት የሚያግዝ ስራ በመስራት ላይ ይገኛል። ሴናኑ ቶርድ ከሳቪልጎ ጋና ያደረሰንን ዘገባ አሉላ ከበደ ያቀናብረዋል።
የ17 ዓመቱ ጆብ ኒምቢ ቃል አውጥቶ ተናግሮ አያውቅም። ከንግግርና የመስማት ተፈጥሮ እክል ጋር ነው የተወለደው። ኒምቢና ሌሎች እርሱን መሰል የንግግርና የመስማት ተፈጥሮ እክል ያለባቸው ተማሪዎች የፎቶግራፍ ጥበብ በመቅሰም አንደበት የሚጨር ክህሎት በማዳበር ላይ ይገኛሉ። በማነሳቸው ፎቶግራፎች አማካኝነት የህይወቴን ጉዞ ለዓለም ማካፈል ያስደስተኛል የሚለው ኒምቢ በተመሳሳይም ሌሎች አካል ጉዳተኞችን ማነቃቃት እንደሚሻ ያስረዳል። ይሁን እንጂ ኒምቢና ኩዮቹ በማንነታቸው የሚፈጸምባቸውን አድሎዎች ጨምሮ ብርቱ ፈተናዎች ይገጥሟቸዋል። ከሚገጥሟቸውም ሌሎች መሰናክሎች ውስጥ አንዱ የስልጠናና ለስራ የሚያስፈልጓቸው ግብዓቶች ውሱን መሆናቸው ነው። በጋና የስታቲስቲክስ አገልግሎት ግምት መሰረት የመስማት ችግር ካለባቸው ልጆች መካከል ጥቂቱ ብቻ ናቸው የከፍተኛ ትምህርት እድል የሚያገኙና መከታተል የሚችሉት። ሆኖም ኒምቢ ታዲያ የያዘውን ዳር ለማድረስ ቆርጦ ተነስቷል። የፎቶግራፍ ጥበብን ለሳቬግሎ መስማት የተሳናቸው ተማሪዎች ትምህርት ቤት ያስተዋወቀው ጆፍሪ ቡታ ነው። በሙያው ለሽልማት የበቃው ቡታ በፎቶግራፍ ጥበብ አማካኝነት የተገለሉ ወገኖች ታሪክ እንዲሰማ የማድረግ ዘመቻ ይዟል። ፕሮጀክቱም የፎቶግራፍ ጥበብ ለለውጥ ይሰኛል። የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያሉ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችን መከተብ ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ።
Trained people assist people to tell their own story and community define themselves and as well as using
ሰዎች ፎቶግራፎች ወይም ምስሎች በመጠቀም በሚኖርበት ማህበረሰብ ውስጥ ታሪኮችን ለሌሎች ማካፈልና እንዲሁም ማህበረሰቡን ለሚመለከቱ ጉዳዮች እልባት ማበጀት እንዲችሉ ማሰልጠን ወይም መርዳት ፈልጋለሁ።
የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያለ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችንም መከተብ ይችላሉ።
So with the power of photography they can tell stories around them. They can become
የፎቶግራፍ ጥበብን በመጠቀም በዙሪያቸው ያሉ ታሪኮችን መተረክ ይችላሉ። ወደፊትም የፎቶ ጋዜጠኞች አሊያም የቴሌቪዥን ወይም የሬዲዮ ጋዜጠኞች ሊሆኑም ይችላሉ።
የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ።
You have seen a picture somewhere that has connection with what you are going to deliver, the lesson you are going to deliver. And so you use a camera to take that photo, bring it to the class, and then show it to the children.
ለተማሪዎችህ ከምታቀርበው ወይም ደግሞ ከምትሰጠው ትምህርት ጋር የተያዘ ምስል የሆነ ቦታ አይተሃል እንበል። ከዚያም ካሜራ በመጠቀም ፎቶግራፉን ለማንሳትና ወደ ክፍል አምጥተህ ለልጆቹ ማሳየት ትችላለህ። በዚያም አማካኝነት የትምህርቱን አቀራረብ ማበልጸግ ትችላለህ።
ቡታ ፕሮጀክቱን ጋና ውስጥ እንደሚገኙ ሌሎች 10 ተጨማሪ ትምህርት ቤቶች ለማስፋፋትና የተማሪዎቹ ስራም የሚታይበት አውደ ትዕይንት የማዘጋጀት እቅድ አለው። ሌላው እቅዱ ደግሞ ተማሪዎቹ የልምምድ ትምህርት የሚያገኙባቸው የመገናኛ ብዙሃን ተቋማትን አፈላልጎ ማመቻቸት ይፈልጋል። እናም የረጅም ጊዜ እቅዱ ደግሞ የአካል ጉዳተኛ ተማሪዎችን አሰልጥኖ ለውቅናና ለላቀ ሽልማት የሚበቁ የፎቶ ጋዜጠኞችን ማፍራት ነው።
አሉናን አመሰግናለሁ። በመቀጠል ደግሞ ሳምንታዊውን የስፖርት መሰናዶው ኬኔዲ አባቴ ያስደምጠናል።
ሴቶች ብቻ የሚሳተፉበት አመታዊው ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ መነሻውንና መድረሻውን አትላስ ሆቴል አካባቢ በማድረግ ትራንስ ተካሂዷል። በውድድሩ ላይ ከ15000 በላይ ሴቶች የተሳተፉ ሲሆን በኤሊት አትሌቶች ዘርፍ አትሌት ጉታኒ ሻንቆ አንደኛ በመውጣት አሸንፋለች። ብርነሽ ደሴና መቅደስ ሽመልስ ደግሞ ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በዘንድሮው የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ከአንደኛ እስከ ሶስተኛ የወጡ አትሌቶች በቅደም ተከተል 71000 ብር፣ 45000 እና 30000 ብር የገንዘብ ሽልማት የተበረከተላቸው ሲሆን በውድድሩ የሲያሜ ስፖንሰር የሞባይል ስልክም ተሸልመዋል። ከኤሊት አትሌቶች ውጭ ባሉ የተለያዩ ዘርፎች ያሸነፉ የውድድሩ ተሳታፊዎችም ሽልማት የተበረከተላቸው ሲሆን በአራት ሳምንት ስልጠና ውድድሩን በአንደኝነት ያሸነፈችው የ11 ዓመት ታዳጊ ናት።
ስሜ ዳና መሰለ ይባላል። 11 ዓመቴ ነው። በጣም ጥሩ ነበር። ከዚህ በኋላ ደግሞ ከዚህ የበለጠ ሰዓቴን አሳሽዬ አትሌት ብሆን ደስ ይለኛል። ለሀገሬ ስሜን አስጠራለሁ።
በታዳጊዋ ውጤት የተደነቀችው የውድድሩ አምባሳደር አትሌት መሰረት ደፋር ታዳጊዋን ስታበረታታት ተመልክተናል። የግሌ እሸቱ ከኤሊት አትሌቶች ውጭ ባለው ውድድር ሁለተኛ የወጣች ተሳታፊ ናት።
ዘንድሮ ስሳተፍ ለአስረኛ ጊዜ ነው እና ለሴቶች ብቻ ስለሆነ በጣም ደስ ይላል። አንድ ላይ ተሰብስበን መስራታችን ለጤናም በጣም ጠቃሚ ነው እና የሚተላለፈው መልእክቶችም ጥሩዎች ናቸው። ብዙ ሰው እንዲሳተፍ መክራለሁ። ስፖርታዊ እንቅስቃሴ ስለሆነ ሩጫ፣ ማንኛውንም እንቅስቃሴ ማድረግ ለሴቶች ጠቃሚ ነው።
የዘንድሮው ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር የሴቶችን አቅም እንደግፍ ለውጥንና ፋጥን በሚል መሪ ሐሳብ የተካሄደ ሲሆን ያለም አቀፉ የሴቶች ቀን ክብረ በዓል አካል እንደሆነም አዘጋጁ ታላቁ ሩጫ በኢትዮጵያ አስታውቋል። ቅዳሜና እሁድ ኢትዮጵያውያን አትሌቶች ያሸነፉባቸው የአትሌቲክስ ውድድሮች በተለያዩ የዓለማችን ከተሞች ተካሂደዋል። ትናንት እሁድ በተካሄደው የሴውል ማራቶን በሁለቱም ጾታ ኢትዮጵያውያን ድል አድርገዋል። በወንዶች አትሌት ጀማል ይመር ውድድሩን 2:06 ከ08 በሆነ ጊዜ ኬንያውያን አትሌቶችን አስከትሎ በአንደኝነት አጠናቋል። በሴቶች ደግሞ አትሌት ፍቅርተ ወረታ 2:21:32 በሆነ ጊዜ አሸንፋለች። በካሊፎርኒያ ሳን ዮዋን ካፒስትራኖ ከተማ ቅዳሜ በተካሄደ የ10000 ሜትር ውድድር ደግሞ አትሌት ጽጌ ገብረ ሰላማ የዩናይትድ ስቴትስን ኦል ካመርስ ክብረ ወሰን በማሻሻል አሸንፋለች። አትሌቷ ውድድሩን ያሸነፈችበት ሰዓት 29:48.34 በዩናይትድ ስቴትስ በርቀቱ የተመዘገበ ፈጣኑ ሰዓት፣ በርቀቱ የዓለም 9ኛው ፈጣን ሰዓት እንዲሁም የግሏ ምርጥ ሰዓት ነው። በወንዶች ምድብ ያሸነፈው አሜሪካዊው ግራንት ፊሸር ነው። አብዛኛው አትሌቶች ለፓሪስ ኦሎምፒክ ብቁ የሚያደርጋቸውን ሰዓት ለማስመዝገብ በተወዳደሩበት በዚህ ውድድር ላይ 8 ወንዶችና 4 ሴቶች መስፈርቱን ማሟላታቸውን የዓለም አትሌቲክስ አስታውቋል። በስፔን ላሬዶ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን ያጠናቀቀበት 26:37 የርቀቱ 3ኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላኛው ኢትዮጵያዊ አዲሱ ይሁኔ በውድድሩ 3ኛ ሲወጣ ሁለተኛ የወጣው ኡጋንዳዊው ጆሹዋ ቼፕቴጌ ነው። በጋና አስተናጋጅነት እየተካሄደ የሚገኘው 13ኛው የአፍሪካ ጨዋታዎች ውድድር 10ኛ ቀኑን ሲይዝ ግብጽ የሜዳሊያ ሰንጠረዡን በፍጹም የበላይነት እየመራች ትገኛለች። 54 የአፍሪካ ሀገራት በ29 የስፖርት አይነቶች እያደረጉት ባለው በዚህ ውድድር ላይ ግብጽ እስከ ትናንት ድረስ 90 የወርቅ ሜዳሊያዎችን ጨምሮ በድምሩ 154 ሜዳሊያዎችን አግኝታለች። ናይጄሪያ 27 የወርቅ ሜዳሊያዎችን ጨምሮ 76 ሜዳሊያ በመሰብሰብ ሁለተኛ ላይ ስትገኝ፣ ደቡብ አፍሪካ 3ኛ ደረጃ ላይ ተቀምጣለች። በጋናው የአፍሪካ ጨዋታዎች ላይ በ9 የስፖርት አይነቶች የምትሳተፈው ኢትዮጵያ እስካሁን 1 የብር ሜዳሊያ ብቻ በማግኘት 25ኛ ደረጃ ላይ ትገኛለች። ኢትዮጵያ የተሻለ ውጤት ታስመዘግባለች ተብሎ በሚጠበቅበት በአትሌቲክስ ዘርፍ የሚሳተፈው ብሔራዊ ቡድን ትናንት ጋና አክራ መግባቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል።
ምንም አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበርኩ። አቀናባሪያችን ኤልያስ አስማረ ነው። መልካም ምሽት ይሁንላችሁ።